ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 6 ቀን 2013 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ግንቦት 6 ቀን 528 ቀናት አለፋቸው።
ግን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በየሳምንቱ አርብ ከአድማጮች የደረሱንን መልእክት የምናስተላልፍበት የደብዳቤዎች አምድ ፕሮግራማችን ይከተላል። በመጨረሻም የወያኔ አገዛዝ የኢትዮጵያን የማፈራረስ ተልእኮውን ለመፈጸም ባምባገነንነት በተሰየመ ከአምስት ወራት በኋላ በጥቅምት 2004 ዓመተ ምህረት በመልእክተ ኢሃፓ ሰፍሮ የነበረውን ዘንድሮም ዴሞክራሲ ሲሉ ዴሞክራሲ ስንል ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ከረቡዕ ግንቦት 4 ቀን ጀምሮ በቤኒሻንጉል ጉሙዝ በካማሺ ዞንና በምስራቅ ወለጋ አካባቢ ራሱን የቤኒሻንጉል ጉሙዝ ነጻ አውጭ ግንባር በተባለውና በኦሮሞ ልዩ ኃይል መካከል የተፋፋመ ጦርነት ሲካሄድ መቆየቱን የአይን ማኞች ተናግረዋል። ግንቦት 5 ቀን በካማሽ ዞን ግጭ ጋዳያ በተባለው ስፍራ ላይ በሁለቱ ኃይሎች መካከል ጦርነት ሲካሄድ የቆየ ሲሆን ከሁለቱም በኩል ስለደረሰው ጉዳት የተገኘ መረጃ የለም። አርብ ግንቦት 6 ቀን ምስራቅ ወለጋ ዞን ሊሙ ወረዳ መንደር 9 አካባቢ ጦርነቱ ቀጥሎ መዋሩም ታውቋል። በሁለቱ መካከል ሲካሄድ የነበረው ጦርነት በሰላማዊ ሰዎች ላይ ያደረሰውን ጉዳት ለማወቅ ባይቻልም በግንቦት 4 ቀን በነበረው የተኩስ ልውውጥ ሁለት አርሶ አደሮች መገደላቸውን በሁለቱ አዋሳኝ አካባቢዎች ያሉ ነዋሪዎች ቤት ንብረታቸውን በመጣል በየጫካው የተሰደዱ መሆናቸው ነዋሪዎች ለዜና ተቋሞች ከሰጡት መረጃ ለማወቅ ተችሏል። በሌላ በኩል ይህ አሸባሪ ኃይል በመተከል ማንዱራ ወረዳ ከገነት ማርያም ከተማ አጠገብ በእረኞች ላይ ጥቃት ፈጽሞ ከ100 በላይ ከብቶችን ዘርፎ የሄደ መሆኑን ታውቋል። በተለያዩ መጠለያዎች የሚገኙ ተፈናቃዮች በክረምት ወራት ከፍተኛ ችግር ሊደርስባቸው ይችላል የሚለው ስጋት እየሰፋ መሄዱ ተነገረ። ከጥቂት ቀናት በፊት በቤኒሻንጉል ጉሙዝ የተፈናቀሉ ከ77000 በላይ የሆኑ ዜጎች ከቻግኒ ከተማ አቅራቢያ የተጠለሉባቸው ድንኳኖች በጎርፍና በነፋስ መፈራረሳቸው መዘገቡ የሚታወቅ ሲሆን ክረምቱ ሊያሻግር የሚችል መጠለያ በአስቸኳይ ካልተሰራላቸው ከፍተኛ ችግር ሊገጥማቸው እንደሚችል በመግለጽ አቤቱታ እያቀረቡ ነው። ከተለያዩ የትግራይ አካባቢዎች ተፈናቅለው በመቀሌ ከተማ መጣለያ ውስጥ ላሉ ዜጎች ለክረምት የሚሆን ግዚያዊ መጣለያ እየተሰራ መሆኑን የትግራይ ግዚያዊ አስተዳደር ኃላፊዎች ቢገልጹም በትግራይ ሌሎች ስፍራዎች ግዚያዊ መጣለያ ውስጥ ለሚገኙ ዜጎች ግን ምን እየተደረገ መሆኑ አልተገለጸም። ከዚህ ጋር ተያይዞ ካጣይና ከሌሎች ከተሞች ባሸባሪው ጥቃት ከቤት ንብረታቸው ተፈናቅለው በመሃል ሜዳና በደብረ ብርሃን የሚኖሩ ዜጎች የደረሰባቸው ጥቃት ያገዛዙ ባልጣኖች እጅ እንዳለበት ስለሚያምኑ ወደ አካባቢያቸው ለመመለስ ፈቃደኛ አለመሆናቸውን ገልጸዋል። ወደ ቦታቸው ሊመለሱ የሚችሉት ራሳቸውን ካደራጁና ለመከላከል ዝግጁ ከሆኑ ብቻ ነው በማለት የሚገልጹት እነዚህ ጉዳት የደረሰባቸው ተፈናቃዮች ክረምቱ አሁን ያሉበት ጊዜያዊ መጠለያ ክረምቱን ሊያወጣቸው የሚችል መሆኑን እርግጠኛ አለመሆናቸው ይናገራሉ። ከሱዳን በመነሳት በማከታታ አድርጎ ወደ አገር ሊገባ የነበረ የወያኔ ታጣቂ ቡድን የተደመሰሰ መሆኑ የጦሩ ቃል አቀባይ ተገልጿል። ተደመሰሰ የተባለው የወያኔ ቡድን አባላት ቁጥር ከ320 የሚበልጥ ሲሆን ከሱዳን የተለያዩ የመገናኛ መሳሪያዎችን የእጅ ስልኮችንና መዳህኒቶችን በመያዝ በማከታታ አድርጎ ወደ አገር ውስጥ ሊገባ ሲሞክር ነው ተብሏል። ከተደመሰሰ መሃል ቀደም ብሎ የመከላከያ ሰራዊት አባላት የነበሩ ያሉበት ሲሆን ብዙዎቹም በማይክዘራ የንጹሃን ጭፍጨፋ ላይ እጃቸው እንዳለበት የሚጠረጠሩ ናቸው። ከተደመሰሱ ሌላ የተማረኩ የወያኔ ቡድን አባላት እንዳሉበትም ተገልጿል። በተደመሰሱበት ወቅት በርከት ያሉ የራዲዮ መገናኛዎች፣ የሳተላይት ስልኮች እና መዳህኒቶች በቁጥጥር ስር የዋሉ መሆናቸው ሲጠቀስ በካርቱም ሱዳን የሚገኙ የወያኔ አመራር አባላት የመገናኛ መሳሪያዎችን መዳህሪቶችን ወደ አገር ውስጥ ለማስገባት መንቀሳቀሳቸውን የሚያሳይ መረጃ የነበረ መሆኑን ተገልጿል። ቡድኑ ከሱዳን ወታደራዊ መሪዎች ጋር ያደረጋቸው የነበሩ ምስጢራዊ ግንኙነቶች በመረጃ የተገኙ ሲሆን በአጠቃላይ ወያኔ ራሱን መቀመጫውን በአሜሪካ በካርቱም እና በአገር ውስጥ ባደረጉ 3 ቡድኖች ከፍሎ ሲንቀሳቀስ እንደነበረ ተደርሶበታል በማለት ቃል አቀባዩ መግለጫውን አጠቃሏል። የሴና በማንኛውም ገልጸኛ ተቋም ያልተረጋገጠም። በጎንደር ከተማ የእንገታና የግድያ ወንጀሎችን ሲፈጽሙ የነበሩ የተባሉ ግለሰቦች እየተያዙ መሆናቸውን የከተማ ፖሊስ አስታውቋል። ሰሞኑን በከተማው ቁስቋም፣ ሽንታ፣ ሳኒታ በተባሉትና በሌሎች ማስካቢዎች የግድያና የእንገታ ወንጀሎች ተፈጽሞ ነበር ያለው ፖሊስ ግለሰቦቹ በጥጥስ እያዋለ መሆኑን አስታውቋል። ግለሰቦቹ የጠላት ተልእኮ የሚያስፈጽሙ አካላት ናቸው ከማለት በስተቀር ስለማንነታቸውና ስለፈጸሙት ወንጀል ዝርዝር መረጃ ያልተሰጠመውን ታውቋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደብዳቤዎች አምድ ይህ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዲሞክራሲ ሬዲዮ መልካሙን ሁሉ እመኝላችኋለሁ። ለኢትዮጵያ መልካሙን እንመኛለን የሚሉ ሁሉ ፍኖተ ሬዲዮን በተቻላቸው እንዲረዱ ማሳሰብ ወዳለሁ። አገር ወዳዱ ዜጋ ካልሆነ እንደ ሌሎቹ በመቶ ሺዎች ገንዘብ የሚያፈስላቸው የውጭ ኃይል የለም። ከደርግ ጊዜ ጀምሮ የኢትዮጵያ ሉዓላዊነት ለባዕድ ኃያላንና ጥቅም ሲቸበቸብ ቆይቶ የዛሬውማ በአደባባይ ለአረቡም ለፈረንጁም የሚሸጠን ሆኗል። ጌቶቹ ወያኔን አስጠቃ ብለው ዛሬ ቢነሱበትና የፈረደበትን አማራ የራሱን መሬት ሲያስከብር ወራሪ ብለው ሊያወግዙ ሲጫጫሁ ሉዓላዊነታችን ተነከበሚል እንደ አብይ ያዞምባል ያፈሱ የተነሱ አሉ። የሀገርን ክብር ግን ከሸጡት አሳልፈው ከሰጡት ጊዜ አልፏል። የአብይ የፖለቲካ ዕውቀት ጥልቀት ቀበና በበጋም ላይ የሚደርስ አይደለምና ገዛ ሁሉ ሲወላገድ ስህተት በስህተት እየፈጸመ ኢትዮጵያንም ራሱንም ላደጋ አጋልጧል። ከግብጽ ጋር ከተጋጩ ሱዳንን ያባብሉ የተባለውን እንኳን ሊረዳ አልቻለም። ባጉል ጉራ ወዮላት ግብጽ ሲል የፖለቲካ ሸማሻዎች ጉድሽፈላ ግብጽ ብለው በቀጀቱ ያጅቡታል። ኢትዮጵያ በእንዲህ አይነት መሃይም ፖለቲከኞች ለተመራ ይገባትም ለነገሩ ይምሩኝ ብላ ማጣውቀም መሰረታዊ ለውጥ የግድ ነው። ከሽግግር መንግስት ምስረታ ሌላ መፍትሄ የለም። ለዚህ ጊዜ የለም የሚሉን ለፍጅትና ጥፋት ግን ጊዜ ሞልቶ ተትረፍርፎ ኢትዮጵያ ትጥፋ ብለው የወሰኑ ናቸው ሲሉ ተፈራ ለገሰ ከካምፓላ ኡጋንዳ ደብዳቤያቸውን አጠናቀዋል።
ሰላም ይደረሳችሁ ውድ ፈነቶችና የሳምንታ የደብዳቤዎች አድማጮች በሙሉ። በዛሬ ደብዳቤ ኢሰፓ ወይም ብልጽግና ስለጀምራለሁ። ውድ አድማጮች ዘመነ ደርግን የምናስታውሱሉ ደርግ ከየት ተነስቶ ስኬት እንደደረሰና ስንቱን የባጡን የቆጡን የቀባጠረ ካለምንም እንደም ኢትዮጵያ ቅደም ሲል የነበረ ስንቱን ወጣት ደም ያፈሰሰ ስንቱን የአገር ተቋሪ ዜጋ የፈጀ መጨረሻ ላይ ከስሩ ተኮልክሎ የመንግስቱን ኮሎኔልነቱ ረስቶ እንደ እግዚአብሔር መልክተኛ ቆጥሮ ሲያሽቃብጡ የነበሩ በድርጅትም የተሰባሰቡ የራሱ ካዜዎች እንኳን ሳይምራቸው ከፈጀ በኋላ የወታደር መለዮን አውልቆ ከነጓዶቹ ልብስ ቀይሮ ሲቪል ሆነናል በማለት ይሰፋ የተሰኘውን ከገጠር ገበሬ ማህበር እስከ ከተማ ቀበሌ ማህበር እንዲሁም የፋብሪካና የቢሮ ሰራተኞች መሪዎችን ጭምር የይሰፋ አባል ሆናችኋል ይላል። አንድም ለመዳኒት ያህል ተቃዋሚ ፓርቲ ተወካይ ስም ማይጠራበት ብቻኛ ፓርቲ መስርቶ ያ ልጅ አልባ ባደረገው ጫንቃ ላይ ወጥቶ በአዲስ መልክ ስሙን ቀይሮ ጉባለ። ልብ በሉ ኢሰፓ የተባለው ዋሽወት አድራይ ቡድን መጨረሻ ላይ አገር ተረካዩን ትውልድ ብቻ ሳይሆን አገር መካላኪያውንም ጭምር አውድሞ ያ ጀግና እየተባለ የተዘመረለት ኮሎኔል አገሪቷን አሰፍስፈው ለሚጠብቁ ጣላቶች አመቻቹ አንድ ጠመንጃና አንድ ሶስ ከመቀር ያለውንም ድንፋታ አረስቶ ሞኛቹን ፈልጉ የሚል ይመስል ያ መንጌ ወደ ሐረሪ ቤተሰቡን ይዞ ሞት ይለየናል ያለውንም ህዝብ ትቶ ፈረጠጠ። ይህን ደብዳቤ የጊዜው ስጄ ስጽፍ የእናንተ ጊዜን ለማጥፋት ብዬ ሳይሆን ያ ዘመን ያስከተለብንን መዘዝ ለማስታወስ ያህል ቢሆንም ያ መዘዙ እነሆ እስከዛሬ ድረስም ቀጥሎብን በምዕራባውያንና በአሜሪካ ኃይልና ግፊት ተመርጦ ከገቡት ድንቾች መሃል ሻቢያ ወያኔና ኦነግ ግንባር ቀደም ሲሆኑ የቀሩት ድርጅቶች ግን አስተርጓሚና መንገድ መሪ በመሆን ካዜነት አልፈው ምንም ማዘክ ስለማይችሉ አገር ሲገነጠልና በክልል ሲሸነሸር ለምን እንዲሆናል ለማለት እድልና አቅምም ያልነበራቸው ሲሆኑ ከዚህ ሁሉ ግሳንግስና ግብስብስ መሃል አንድ ሰው ብቻ እንደ መድኃኒት የተገኙትና በኋላ ላይ በመለሰና በኢሳይያስ ቂም ተይዞባቸው በዘዴ እንዲሞት የተደረጉት ምን ጊዜም የኢትዮጵያ ታሪክ ጸሐፊዎች እና የኢትዮጵያ ህዝብ የሚኮራባቸው ፕሮፌሰር አስራት ብቻ ነበሩ። እሳቸውም ከዚህ የበለጠ ወርደስ ሊኖር አይችልም በማለት ያንን አዳራሽ ለሞላው ሰው መሰል አውሬዎች ኢትዮጵያ አትፈርስም ሲሉ በቁጣ በመናገር ከተገንጣዮቹ መሃል የታሪክ ሰው በመሆን ያንን ተገንጣይን ሁሉ አንጫጭተውታል። ሌሎችም ቢሆኑ ያገር አሲ ሙሽራ አጃቢ በመሆን ያገለግሉ ለመሆናቸው የቅርብ ጊዜ ታሪክ የመዘገባቸው ናቸው። ዛሬ ግን ወያኔ ሰኔና ሰኞ በቀጠመው ጊዜ ያገር መምራት እድላገኙ ካገኙ በኋላ እንኳን አባቱ ዳኛ ልጁ ቀማኛ አይነት ሆኖ ከዛ ባልተሻለ መንገድ መጓዝ ተስኗቸው ሲወለጋገሉ ከረሙ። ከላይ እንደገለጹት ብልጽግና እንደ ኢሰባ ለይስሙላ ተቃዋሚ ያላቸውን ከስሩ ተኮልኩሎ አገሪቷ ውስጥ አሉ የተባሉ ህዝባዊ ድርጅቶች ተወካዮችን በሙሉ የብልጽግና አባል ሆኖ እንዲወዳደሩ ያደረገ ሲሆን የ10 አመትም የልማት እቅድ አውጥቶ እየሰራ ሲሆን እንግዲህ ካለፉት ሁሉ ሰዓቶች ሻል ያለ አላማ አለኝ የሚል ከሆነ ይቅናው ለማየትም ያብቃል። ለኔ ግን አርሸሹም ዞር አሉን ይመስል ብዬ ገምታለሁ። በሌላ በኩል ኢትዮጵያን ለማፍረስ የሚደረገው ከዚህም ከዚያም ሩጫ ከውስጥም ሆነ ከውጪ ከመንግስቱም ይበልጥ የከፋና የበረታ እንደሄድ ከዋሽንግተን ከምዕራብ ዓለም ካይሮ ካርቱም ከውስጥ ትግራይ ወለጋና መተከል ሌሎችም ጭምር ተባብረውና አብሮ ከሚያቀብሏቸው መረጃ መስረስ ብቻ እውነት ሳይሆን ሳይረጋግጡ ነጮቹና አረቦቹ በአደባባይ ላይ ድንኳን ተክለው ሞቅ ያለ ለቅሶ ይቀመጡላቸዋል። እነሱ ምንን ያህል ድጋፍ ካለን ኢትዮጵያ መበታተን አቅማ ይኖረናል ብለው ስለገመቱ እነሆ ዛሬ እንደፈለጉ እየፈነጩ ይገኛሉ። ያ ህፍረተቢስ ሰውሃት ከፈጸማቸው አሰቃቂ ወንጀሎች አለበቃ ብሎት ዛሬም በእውነት ሸኔ መቃብር ላይ ሆኖ ያቃሰተው በድርድርስም ነፍስ ዘርቶና አፍቶ ወደ ስልጣን ኮርቻ ለመመለስ የሞሸት ግሉን ያጣጣፍ ይገኛል። ይህ ማለት ወያኔ ምን ያህል በህዝብ ላይ ንቀት እንዳለው ያሳያል። በእኛም ለካከት እንኳን እናንተ ስልጣን ለተመለሱ ቀርቶ ለልጆቻችሁም እንኳን የኢትዮጵያን ስሜት እንዳይኖራችሁ አድርጋችሁ ያሳደጋችሁ ስለሆነ መጀመሪያ ሀብላችሁ ለልጆቻችሁ ስለትግራይታችሁ ስለኢትዮጵያ አስተምሩ። እናንተ የህዋት አባሎች አንድ ነገር ማወቅ ግድ ይላችኋል። እናንተ የሞታችሁት እኛ ትግራይ እንጂ ኢትዮጵያዊ አይደለንም ብላችሁ ለልጆቻችሁ ያስተማራችሁ እለት ነው። የሞታችሁት በርግጥ የማይካድና ከባድ የሆነ ግፍ በትግራይ ህዝብ ላይ ተፈጽሟል። ይህ ሁሉ የሆነው እናንተ ህዋቶች በኤርትራና በኢትዮጵያ ህዝብ ላይ የሰራችሁት ግፍ ሲሆን ያ ታዳ ያ በደል በሌላ አድሃ የሆነው ትግራይ ህዝብ ላይ መንጸባረቅ አልነበረበትም። ደሃው የትግራይ ህዝብ ወያኔዎች ለሰሩት ኃጢያት ዋጋ መክፈል አልነበረበትም። የሳ መንግስትም ጊዜ ያገኘው ብለው ግፍን በግፍ መመለስም አይጠበቅበትም ነበር። እንግዲህ ያ የ30 አመት የፖለቲካ ጦሰ ጥሙሳስ የማንም ሳይሆን የራሱ የወያኔ የቤስራ መሆኑን አምኖ መቀበል የራሳቸው የወያኔዎች ፋንታ ነው። እነሱም ቢሆኑ እኛ ከሌለን ኢትዮጵያ ትፈተናለች የሚለውን የእብሪት አስተሳሰባቸውን ትተው ወደ ቀልባቸው ተመልሰው ሰላማዊ መንገድ ቢይዙ ለራሳቸውና ለልጆቻቸው ምንኛ ሰላም ይሆን ነበር። እንግዲህ ጫው ለራስ ስትል ጣፍጥ አለዚያ ድንጋይነህ ተብለህ ትጣላለህ አይነት ሁኔታዎች እንዳይፈጠሩ ሰጋለሁ። ይህንን እንደ ሲሉ ይህንን ደብዳቤ ያደረሱልን አቶ ጉልማ ማሰንቆ ከቶሮንቶ ካናዳ ናቸው።
ለፍኖተ ዲሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች በያላችሁበት ሰላማችሁ ይብዛ። ሁላችንም እንደምናውቀው አገር ማፍረስ፣ ታሪኳን መበረዝ፣ ልቦለድ አኖሌ ማድረግ፣ የአንድነት የጋራ ተቋሞቿን ማፈራረስ፣ የጋራ መገናኛ ቋንቋን ማዳከም ህዝቧን መከፋፈልን ይጠይቃል። ወያኔ ሁሉንም ሞክሯል። በተወሰነ ደረጃ አንዳንዶቹ ተፋክተውለታል። ቤኒሻንጉል ቅማንት ቄሮች በጸረ አማራነት እንዲሰለፉ አድርጓቸዋል። አማርኛ ቋንቋንም በጥራዝነት ተጉራማይል ይያበላሽው ነበር። እና ብይ ደግሞ የሚቀናን እንግሊዝ ነው ብለው አማርኛን ውልግድግድ ያደረጉ ናቸው። ታሪክን መከለስና መበረዝ፣ ልቦለድን ታሪክ ብሎ ማስቀደም ደግሞ ዋና ስራቸው ሆኗል። ከባህር ወጣን የሚሉ ጉዶች ሌላ ቢዘባርቁ ሊገርመን አይገባም። ባህላችንን ቋንቋችንን ታሪካችንን እንጠብቅ። ያሰደ አጠንጥነው ወጣቱን በሴራቸው እንዳይጠልፉት እንታገላቸው። ዘረኝነት ራሱ ጭልጥ ያለ ድንቆርና መሆኑን መዘንጋት አይገባም ሲሉ ሜሪ አዘዘ ከአትላንታ ጆርጂያ ግዛት ሰሜን አሜሪካ ደብዳቤያቸውን አጠናቀዋል።
የድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች የዘወትር አድማጮችና ለኢትዮጵያ አንድነት በጽናት ለቆማችሁ ሁሉም ልብ ያለውና በጥሞና ከሾራራ አስተሳሰብ የነጻም ያንድ ቀን የፍኖተን አተታዎች ያደመጠ የሀገራችንን ተጨባጭ ሁኔታ በቅጡ ከመረዳቱም በላይ ሀገራችንን ለማዳን ሊወሰዱ የሚገባቸው እርምጃዎችንና ሊደረግ የግድ ስለሆነ ህዝባዊ ትግል መረዳት አይሳነው ምላለው። የዛሬ 29 ዓመት ግድም በበደኑ በ40 ጉጉ ወዘተ አማራዎችና የተዋዶ ክርስቲያኖች ሲጨፈጨፉ አኖሌ የተባለ የተረታውልት ሲያቆሙ በየጊዜው አጼ ምኒልክን ተንተርሱ የሚካሄደው ጸረ አማራ ዘመቻ መዘዙም የርስ በርስ ልቂትን መቀፍቀፍ መሆኑ ሲነገር ብዙዎቻችን በጆሮቻችን ተኝተንባቸው እዚህ በየቀኑ የተለያዩ ግፎችን የምንሰማበት ባዘን የምንቆዝምበት በጭንቀትና በስጋት የተወጠርንበት ወቅት ላይ ደርሰናል። አንዷና ነገርም በቁሙ ለማየት በቀተናል። ታጋይ የተባሉ በአሜሪካና በአውሮፓ ከሀገር ወዳድ ኢትዮጵያውያን በሚሊዮኖች ተሰብስበው ከግንጠላ ከጠረዝ ቡድኖች ጋር ሲያሴሩ የነበሩት ብርሃኑና አንዳርጋቸውና መሰሎቻቸው የተካሄደ ያለው ህዝባዊ ትግል ማጅራት መቾች መሆናቸው በስፋት እየተጋለጠም ይገኛል። ራሱን ኢዜማ የሚለው የማጅራት መቺ የብርሃኑ ቡድን ሌላው ኦዴፓ በልጽግና መሆኑን በአደባባይ ራሱን ያጋለጠ በህዝብ እየተጠላና እየተወገዘ መሆኑን ለማየት በመታደሌ ደስታይን መግለጽም ወዳለው። ኢዜማ ከግንጠላ ቡድኖች በባሰ ሁኔታ ለሀገር ብተና ያደባ ያለ ሴረኛ ቡድን መሆኑን በስፋት እየተጋለጠ ሲሆን ብዙዎች የማውቃቸው ሀገር ወዳዶች የኢትዮጵያ ጻይ ስትወጣ ለህዝባዊ ፍርድ ከመቀርቡት ውስጥ ነብራሃኑ ከመጀመሪያው ተርታ መሆናቸውን መስማትም ችያለሁ። አማራን ከወለጋ ከቤንሻንጉል ከሻሸመኔ ከሐረርጌ ወዘተ ለማባረር እየተካሄደ የሚገኘውና ከጊዜ ወደ ጊዜ እየተስፋፋ በመሄድ ላይ የሚገኘውን እጅግ ዘግናኝ አረመናዊ ጭፍጨፋ እንዳይወራ የሚፈልጉት ራሱን ብልጽግና የሚለው አሸባሪ ቡድንና የዜማን መሰሎች መሆናቸውም የታወቀ ነው። ኢትዮጵያ ውስጥ ሁለት አደገኛ ጽንፈኛ ቡድኖች በየፊናቸው የንጹሃንን ደም እያፈሰሱ ህዝብ እያፈናቀሉ ሆን ተብሎ እየተባሰ እንዲሄድ በተደረገው የኑሮ ውድነት ህዝብ እየረገፈ ላለበት ተጠያቂዎችም ናቸው። ብልጽግና የተባለው ጽንፈኛ የጴንጤቆስቴ ቡድን የኦርቶዶክስ ተዋህዶ ቤተክርስቲያንን ለማጥፋትና ይህን ጽንፈኛ እምነት የሀገሪቱ እምነት ለማድረግ እየተንቀሳቀሰ ነው። ሥራ ለመቀጠር እድገት ለማግኘት መኖሪያ ቤት ለማግኘት የብልጽግና ጴንጤቆስቴን በኦርቶዶክስ ለመተካት እቅድ ተይዞ ዘመቻ ተከፍቷል። ሌላው ደግሞ የተለያዩ የእስልምና አክራሪ ቡድኖችም በየመድረሳው እየተደራጁና በኦርቶዶክስ ተዋህዶ ቤተክርስቲያን ላይ ዘመቻ ለመክፈትም ያደቡ ነው። አማራን የመጨፍጨፍ ድርጊት የዚሁ የሁለቱ የሃይማኖት ጽንፈኛ ቡድኖች አረመናዊ ዘመቻ አካል መሆኑን ልንገነዘብ ይገባል። በኦርቶዶክስ ተዋህዶና በአማራ ላይ እየተደወለተ የሚገኘውን ሴራ ለማክሸፍ እየተደራጀን እንታገል። አዴፓ የተባለው ያገዛዙ የጥፋት ክንፍ ነውና ኮዴፓና ከኢዜማ ጋር ተደባልቆ ሊወቃ የሚገባው ነው። ልብን በል በአማራነቱና በኦርቶዶክስ አማኝነት የአንድ ሰው መገደል የሁላችን የሀገር ችግር ነውና ለነቃወመውና ለናስቆመው የሚገባናል። ስለዚህ ያንድ ወጣት መገደል ያንዲት እናት መታረድ ያንድ ገበሬ መፈናቀል ያንድ መንደር ያንድ ከተማ መውደም የሁላችንም ጉዳይ ነውና ዛሬውኑ እየተደራጀን እንታገል የሚል ወገናይ ጥሬን ማቅረብ ወዳለው በማለት ደብዳቤያቸውን ያደረሱን ደቀ ገሞራው ከዋሸራ ጎጃም ናቸው።
ተከታዩን ደብዳቤ ላኩልን ደግሞ ብርሃኑ አበራ ከዋቆ ቴክሳስ አሜሪካ ናቸው። ለፍኖተ ዲሞክራሲ ያድማጮች መድረክ በቅርቡ ከሃዲ ምሁራንን የሚያጋልጥና የሚያወግዝ የቪዲዮ ፕሮግራም ለማየት ይያለው ከነፍሰ ገዳዩ ዓለሙ አበበ ጀምሮ እስከ የዛሬዎቹ ብርሃኑ ነጋ፣ አንዳርጋቸው ጽጌ፣ ዳኛቸው አሰፋ፣ ማሞ ሙጬ፣ ሰይድ ሐሰን ወዘተ ድረስ ያሉትን ከሃዲዎች ከነ የባሪያነት ይዘታቸውና ጠባያቸው ጋር አጋልጧቸዋል። ጌቶችን ሲያስነጥስ እነሱም የሚስሉ እሺ ኮሎኔሌ ባዮች ነጋ ጠባ ኢትዮጵያን በጣም ጎርተዋታል እየጎዳትም ናቸው። አብይን በመርጫ አጅበው ሽፋን ሊሰጡት ከተነሱት ውስጥ ከህደፍ ልምዱ በየነ ጴጥሮስ አለበት። በደፈናው መሸበት ማርጀት ዕውቀትን ይሰጣል ማለት ስህተት ለመሆኑ ምስክር ናቸው። ጥፋት ደግመው ሊፈጽሙብን የቻሉት ግን እኛው ራሳችን ነፃ ሜዳ ስለሰጠናቸው መሆኑ መታወቅ አለበት። ዛሬም አንቱ የምንላቸው እነዚሁኑና ባንዳ ቀይ ሽብርተኛ መሆናቸውን ያስመሰከሩ ሻምበል ኮሎኔሎችን ለወያኔ ያደሩ ጸያፍ ፍጥሮችን መሆኑን መገንዘብ ይገባናል። ባንዳ ምሁራን የጨቋኞች አርበኞች ናቸውና መወገዝ ማጋለጥና ከህዝብ ጎራ ማራቅ እንጂ ወንጀል በወንጀል እያጀቡ ሲያደሙን በዝምታ ልንቀበላቸው አይገባም ሲሉ ብርሃኑ አበራ ደብዳቤያቸውን አጠቃለዋል።
ለክርስቲያንና ለሙስሊም ወገኖቼ መልካም በዓል ይሁንላችሁ። የኛም አምባገነን እንደ ሂትለሮቹ ጨካኝ ናቸው። ሰሞኑን ስለ አብይ አጭበርባሪነት እያስተላለፍኩ እያለሁ የሰው በእኛም ሀገሪውን በሌሎች ሀገር እንደታዩት አምባገነን ገዦች ስለተመሳሰለብኝ በእውነቱም አምባገነን ነውን በማለት ስለ ታዋቂ አምባገነኖች የተጻፉትን መጻጽፎች አነበብኩና በሚያስገርመኝ ሁኔታ ተመሳሳይ የአምባገነን ባህሪ መላበሱን ማረጋገጥ ችያለሁ። በተለይም አምባገነን ገዦች ህዝባቸውን የሚያሸማቅቁበትና የሚያስተግዱበትን አምስት የአምባገነን ዘዴዎችን አገኘውና ብታውቋቸውም ባታውቋቸውም እስቲ ላካፍላችሁ በማለት ነው ይህን አጭር ጽሑፍ የጻፍኩት። በቅድሚያ ዲክታተር ወይም አምባገነን ማለት ምንድነው ለሚለው መጠነኛ መግለጫ እናቀምጥ። ዲክታቶር የላቲን ቃል ነው። ዲክታቶር ወደ እንግሊዘኛውም ቃል ተወስዶ ዲክታተር በመባል ሲታወቅ ወደ አማርኛ ስንመነዝረው ደግሞ አምባገነን ይባላል። ቃሉ በጥንታዊቷ የሮም ሪፐብሊክ እንደዛሬው የመጥፎነት መገለጫ አለያዘም ነበር። በሀገሪቱ ከፍተኛ ችግሮች ወይም ቀውሶች ሲከሰቱ የሮማው ሪፐብሊክ ጊዜያዊ አስተዳደር በመስጠት በአገር ላይ የተከሰቱትን ችግሮች መፍትሄ እንዲሻ ገዢዎቻቸውን ይሾሙ ነበር። ነገር ግን የዘመናዊ ዲክታተር ትክክለኛ ስያሜ አምባገነን በመሆን የጭካኔ አስተዳደሮች ባህሪ ይላበሳል። በምድራችን በርካታ አምባገነኖች እንደተከሰቱ ታሪክ ሲነግረን፣ በዘመናችን ደግሞ የተቀፈቀፉትን እያየናቸው እንገኛለን። ኢትዮጵያችንም አምባገነኖችን ማስተናገድ የምትወድ ይመስል ሶስቱን አስተናግደን አራተኛውንም በማስተናገድ ላይ አለን። የማብቂያው እንዲሆን አምርረን ካልታገነን ሊደጋግመን እንደሚችል መጠራጠር የለብንም። አምባገነን በተገቢው ሲተነተን አንድ ግለሰብ ወይም ጥቂት ቡድኖች የመንግስትን ስልጣን አንቀው ሰፊውን ህዝብ አግልለው የነሱን ጥቅም የሚያካብቱበት መንገድ ነው። እንደተባለው የኛው የሆኑ አስከፊ አምባገነን መንግስታትን መጥቀስ ብንችልም የአስከፊነታቸውን መጠን በሚገባ ለማጉላት ስንል አዶልፍ ሂትለርን፣ ቤኔቶ ሙሶሎኒን፣ ስታሊንን ወዘተ መጥቀሱ ተገቢ ነው። ንጉሱም ፍጹማዊ የሆነ የዘውድ መንግስታቸው አምባገነን ሲያደርጋቸው የፋሽስቱ መንግስት ኃይለማርያም አምባገነንነት ባፈሰሰው የግማሽ ሚሊዮን ትውልድ ደም ጥቁሩ ሙሶሎኒ ሲያስለው የመለስና የባለተረኛው ኮሎኔል አምባገነንነት በድርጅታቸው የተደገፈ መሆኑ ደግሞ ልዩና ጠንካራ አምባገነን ያደርጋቸዋል። የአንድ ግለሰብ ወይም የጥቂቶች ቡድኖች አምባገነንነት ተባለ ሁሉም ለብዙሃኑ ህዝብ የሚቆረቆሩ ኮሮኮንች ጎዳና ሆነውበታል። ህዝቡ ሆ ብሎ ወዶ ያቀፋቸውን መሪዎች እንዴት አምባገነን ናቸው እንላለን ብለው የሚከራከሩን እንዳሉ ይታወቃል። አባባላቸው አሳማኝ ይመስላል። ነገር ግን አምባገነኖች አንድም ህዝባዊ ሆነው በዲሞክራሲያዊ መንገድ ስልጣን ላይ ጉብ እንደሚሉ ተስተውሏል። አዶልፍ ሂትለር በፓርላማ ውስጥ ያለውን ኃይል ይዞ ነበር ወደ ስልጣን ብቅ ያለው። ለህዝብ ስል መፈንቅለ መንግስት አደረኩ የሚሉ እንደ ቤኔቶ ሙሶሎኒ መንግስቱ ኃይለ ማርያም አይነቶችን በርካታ ናቸው። በተለይ ዛሬ አምባገነን ነው የምንለው አብይ ወደ ስልጣን ሲመጣ ምን ያህል ህዝቡ እንደ ጮህለት አይዘነጋም። በቀናም ሆነ በጠማማ መንገድ ወደ ስልጣን ብቅ አሉ ሁሉም አምባገነን የሆኑትና የሚሆኑት ከብርሃን ይፈጥን ነበር ሮጠው አምባገነን ሲሆኑ። አምባገነን ግለሰብን ሆነ መንግስትን ህዝብ እንደማይወዳቸው ራሳቸው አምባገነኖቹ ሳናስረዳቸው ያውቁታል። ህዝቡ አንድ ቀን አሽቀንጥሮ እንደሚወረውራቸውም ያውቃሉ። በመሆኑም ህዝቡን ማኖለል ማጭበርበርና ማዘናጋት እንዳለባቸው ወደ ስልጣን እንደወጡ ዘዴያቸውን ዘርግተው ይኖራሉ። አምባገነኖች ህዝቡን ለማጭበርበርና ለማዘናጋት ለማኖለል የሚጠቀሙባቸው አምስት ዘዴዎችን መገንዘቡ ጠቃሚ ይሆናል። እያንዳንዱ ባህሪያትን ስናብራራ የብልጽግናውን ፓርቲ ሴራና የግልገል አምባገነኑን አብይ ባህሪያት ለማመሳሰል እንሞክር። አምስቱ የመጨቆኛና የማሳመኛ የአምባገነን ዘዴዎች እንደሚከተለው የተጠቀሱት ናቸው። አንደኛ censorship ወይም ሳንሱር፣ ሁለተኛ indoctrination ወይም አስተምሮ ማሳመን፣ ሶስተኛ propaganda ወይም ወናፋዊ ስብከት፣ አራተኛ skeptic ወይም ማላከክ፣ አምስተኛ መንግስታዊ ሽብርና ምስጢራዊ የአፋኝ ቡድን ናቸው። ተራ በተራ እናብራራቸው። እንዳቀማመጣቸው ከሳንሱር እንጀምር። በእንግሊዘኛ ሳንሱር የሚለውን ወደ አማርኛ አሻግረን ሳንሱር ብለነዋል። ሳንሱር በቀላሉ በዜናዎችና በመረጃዎች ላይ ጥገና ወይም ማዕቀብ ማድረግ ማለት ነው። የማይፈልጉትን አውጥቶ የሚፈልጉትን ማስተር ማለት ነው። በሀገሪቷ ውስጥ ዜናና መረጃዎች በነጻነት የሚያሰራጩ ናቸው የተባሉ ቁጥራቸው የበዛ የስርጭት ጣቢያዎች አሉ። ስጋውን አቅርበው ቢላውን እንደከለከሉት አይነት ምሳሌ ሆነና እነዚህ በርካታ የስርጭት ጣቢያዎች ስርጭታቸውን የሚያንሸረሽሩበት የኢንተርኔት ህይወት ትንፋሽ የሚታደላቸው ልክ እንደ መብራት እየተቆራረጠ ነው። ዜናቸውን ታቅፈው ስርጭታቸውን ለመልቀቅ የኢንተርኔቱ አገልግሎት ይቋረጥባቸዋል ወይም መብራት ይጠፋባቸዋል። ይህ ደግሞ በአጋጣሚ ሳይሆን በእቅድና በጥናት እንደ ጊዜው አንገብጋቢነት እንዲካሄድ ይሆናል። በነገራችን ላይ በተባበሩት መንግስታት የሰብአዊ መብት መሰረት ኢንተርኔትና ለህዝብ መንፈቅ ሰብአዊ መብትን መጣስ ነው ተብሎ ተደንግጓል። ከሁሉም በላይ ደግሞ የሚሰራጩት ዜናዎችና መረጃዎች አብይን የሚሸቱ፣ ብልጽግናን የሚያሞግሱና ኦነግን ወይም ኦነጋውያኖችን የሚዘል እንዳይሆን ቀይ መስመር ተሰምሮላቸዋል። አማራውን ግን መዝለፉ ታሪኩን ማበላሸቱ መረን ቢለቅም ሳንሱር አይደረግባቸውም። አምባገነኖቹ ሂትለር፣ ሙሶሎኒ፣ መንግስታዊ ለማርያምና ስታሊን ልክ እንደ ዛሬዎቹ ትኩስ ወይም ወጣት አምባገነኖች ኢንተርኔት ጥበብ ባይታደሉም በሬዲዮ፣ በቴሌቪዥን፣ በጋዜጣዎችና በስነ ጽሁፎች ሳንሱር ላይ የነበራቸው ጉልበት ኃያል ነበር። አምባገነኖች ሳንሱር ማድረጉን ሳያቋርጡ indoctrination ወይም በራሳችን ቋንቋ አእምሮን መከተብና ህዝቡን ተከታያቸው የሚያደርጉበት ልዩ ጥበብ አላቸው። የደርጉን የካድሬዎች ትምህርት ቤት በየመስሪያ ቤቶቹ ይካሄዱ የነበሩ የውይይት ጥናቶች የሆኑ የሚሊተሪ indoctrination ተልእኮ ሚስጥር ሊሆንብን አይገባም። ይህ ዘዴ ህዝቡ በአምባገነን መሪው ላይ ከፍተኛ እምነት እንዲያድርበት ሲቻልም ትንሹ ኢየሱስ ነው ከማለት እንደማይመለሱ ተስተውሏል። ከሰማይ የወረደው መሪያችን፣ ሙሴው መሪያችን፣ ነብዩ አብይ አይነቶቹ ድራማዎች ሆን ተብለው የሚሰሩ የህዝቡን ያመለካከት ዝንባሌ ለማስቀየስ ነው። ፀሐዩ ንጉሳችን፣ እግዚአብሔር የመረጣቸው ንጉሳችን የመሰሉ አባባሎች ዛሬ እኮ ለአብይ መሰጠቱን እያየንና እየሰማን ነው። የህዝቡን አእምሮ በመታት እየዘወሩ ለአምባገነን መሪያቸው ታቦት የሚጠርቡ ሎሌዎች ቁጥራቸው ትንሽ አይደለም። በርካታ አምባገነን መሪዎች ይህ ዘዴ ከአዶልፍ ሂትለር ሳይማሩት አልቀረም። የሳይሲ አምባገነን የሂትለር ወጣቶች የሚል ድርጅት በማዋቀር ወጣቱን ጀርመናዊ የናዚን ፓርቲና ሪዮት ዓለሙን በማስተማር ታማኝ ደጋፊ እንዲሆኑ አድርጓቸው ነበር። የኦነጉ ቄሮ ይህን የሂትለርን መንገድ አልተከተለም የሚሉ ካሉ ብንሰማቸው መልካም ነው። በሶስተኛ ተራ ቁጥር ላይ ያሰፈርነው ፕሮፓጋንዳ የእንግሊዘኛ ቃል ቢሆንም አማርኛ ወርሶት የራሱ ቢያደርገው ምንነቱን የበለጠ ለመረዳት ወናፋዊ ስብከት ቢባልም አይከፋም። ፕሮፓጋንዳ ከማንደግፈው አካል ሲመጣ በአፍራሽነት ስናየው፣ ከምንወደው አካል ሲነገር ደግሞ መልካም መልእክት እንዳዘለ ተደርጎ ነው የሚታየው። በመሆኑም ከህዝብ ጠላትና ከአምባገነኖች ሚዲያ ወይም አፍ የሚወጣ ፕሮፓጋንዳ ወይም ስብከት ሁሌ መሰሪ ተልእኮ ያዘለ ነው። አምባገነን ገዢዎች ፕሮፓጋንዳቸውን ወይም ወናፋዊ ስብከታቸውን በተቻላቸው አቅም ወደ ህዝብ ጆሮና ልቦና እንዲገባ ሚዲያውን ያበዙለታል። የጀርመን ናዚ ፓርቲ የአዶልፍ ሂትለር ንግግሮች ህዝቡ በስፋት እንዲያዳምጥ ውድ ያልሆኑ ሬዲዮኖችን ያድሉ እንደነበር ይነገራል። ያን ማድረግ አቅም የሌላቸው ደሃ ሀገሮች የሬዲዮም ሆነ የቲቪ ስርጭቱን ውስን ማድረጉን ይመርጣሉ። ባላቸው መጠነኛ ሚዲያ ሁሉ ስለ መሪዎቻቸው ገናንነትና ብልህ መሪነት ሲነግሩን አይታክቱም። መንግስቱ ኃይለ ማርያምን ልዩ አስተዋይ መሪ ለማስመሰል ከቆራጡ መሪያችን ጋር ወደፊት እያልን ሲያስለፈልፉን አልነበረምን? መለስ በአፍሪካ ተወዳዳሪ የሌለው ታላቅ መሪ አልተባለም ነበር? ብልሁ አብይ፣ ነብዩ አብይ፣ ሙሴው አብይ እየተባልን አይደለምን? አምባገነኖችን አምላክ መሰል ገበና ህዝቡ እንዲሰጣቸው ከመፈለግ አልፈው መንገዱንም ያመቻቹለታል። እናቴ ትነግሳለ ብላኛለች አላለንም ትንሹ ኮሎኔል? ይህ የኮሎኔሉ መልእክት ወናፋዊ ስብከት ወይም ፕሮፓጋንዳ ካልተባለ ምን ሊባል ይችላል? ቀጣዩ የአምባገነኖች ህዝቡን ማኖሊያ ዘዴዎች ደግሞ በእንግሊዘኛው ስኬፕቲኮስ ሲባል በአማርኛው ደግሞ ማላከክ የሚባለው አይነት ነው። ይህኛውን የማሞኛ ዘዴ አምባገነኖች እጅግ በጣም ይወዱታል። ሁሉም አምባገነን ገዢዎች ወደ ስልጣን ከመጡበት ለጀምረው እስከሚጠፉበት ጊዜ ድረስ ዘዴውን እየቀያየሩ ይጠቀሙበታል። በአንድ ወቅት የናዚው አዶልፍ ሂትለር በጀርመን ተከስቶ የነበረውን የኢኮኖሚ መንኮታኮት የጆርጅ ሴራ ውጤት ነው ሲል የራሱን ያመራር ድክመት አላኩባቸዋል። መንግስቱ ኃይለማርያም ኢሃፓ ወደ ሶማሌ በሚዘምተው ሰራዊት ስንቁስ ጠርሙስ እየፈጨ ጨምሯል በማለት በህዝብ ዘንድ እጅግ በጣም ተወዳጅ የነበረውን ድርጅት ለማስጠላላት የውሸት ማላከኪያዎችን ሲቀፈቅፍ እንደነበር ይረሳ ይሆን? ለመንግስቱ የሻቢያ መጠናከር ምክንያቱ ኢሃፓ ነበር። ወያኔዎች ድልድይ ሲያፈርሱም ለዚህ ያደረሳቸው ኢሃፓ ነበር። የአገሩ ኢኮኖሚ ሲንኮታኮትም ምክንያቱ በኢሃፓ ላይ ያመካኘ ነበር። ታዲያ የደርጉ የማይረባ ማመካኛ የሰለቸው ህዝብ ኢሃፓን ዝናብን አጠፋ በማለት በደርግ ላይ ማሾፉን እናስታውሳለን። የብልጽግናው አምባገነን ደግሞ የአማራውን በጽንፈኛ ኦሮሞዎች መታረድን እያየ ለዓለማመን ሲል ኦሮሞዎችም ሞተዋል በማለት እንደሚያሾፍ ሰምተነዋል። ንጉሥ ኃይለ ሥላሴ ተራማጁ ህዝብ ስልጣናቸውን ሲንቀው ደጋፊዎቻቸው አቁን ለማድበስበስ የዩኒቨርሲቲ ተማሪዎች የሚቀለቡት እንቁላል አጥግቧቸው ነው የሚያመጡት ብለው ሲያጥላሉ ነበር። አፈናውንና ሽብራቸውን ከለላ ለመስጠት አምባገነኖች የግድያ ሙከራ ተሞክሮብኝ አከሸፍኩት ማለትን ይወዳሉ። ባረተለኛው ኮሎኔል ኦነግና ቄሮ አማራውን በግፍ ሲፈጁ ቁጣውን በእነሱ ላይ ማሳረፉን ትቶ ግድያ ተሞክሮብኝ ነበር በማለት ያስወራል። አምባገነኖች ይህን አይነት የግድያ ሙከራ ሲያወሩ ህዝቡ የሚያዝንላቸው ይመስላቸዋል። ህዝቡ ግን ድፍት ባላችሁ ኖሮ ነው የሚላቸው። መንግስታዊ ሽብር ወይም በስውር ገዳይ የጸጥታ ቡድኖች የአምባገነን የስልጣን እድሜ ማራዘሚያ ናቸው የተባለው የአምባገነን ዘዴ ደግሞ በአምስተኛ ደረጃ የተቀመጠው ነው። ደርግ አብዮት ጠባቂ የሚል አሸባሪ ኃይል በየቀበሌው ማስተማራቱን እናውቃለን። ነበልባል የሚባል ነፍሰ በላ ሰራዊትም ነበረው። የሰደድና የነሜኤሶንም ልዩ ስውር ገዳይ ቡድኖች የመንግስቱን ስልጣን ለማራዘም የታቀዱ ነበሩ። የመንግስቱ ፍጹም አምባገነን ወይ ባህሪው ከቁጥጥር በላይ ሲዝል ቀይሽብር የተባለ መቅሰፍት ቀፍቅፎ ከግማሽ ሚሊዮን በላይ ህዝቡን አሰቃቂና አሸባሪ በሆነ መንገድ ፈሽቷል። ቀይሽብር የኢትዮጵያዊው የመንግስቱ ኃይለ ማርያም ሆሎኮስት ነበር ቢባል ማጋነን አይሆንም። አብይን ከሌሎች አምባገነን መሪዎች ስለማንለየው ስውር ገዳይና አፋኝ ቡድኖች አይኖሩትም ብሎ ማሰቡ የዋህነት ነው። እንዲያው የቀሮ ነገር በራሱ ታላቅ መረጃ ነውና ምሳሌ ያደርጉን ያጠዱትን ቁርስ አደረግናቸው አይነት አነጋገር የሰማ ነው። ከመንግስቱ ኃይለ ማርያም ቢሆንም አብይም ተመሳሳይ አይነት አባባል በስውር ስም በጻፉ መጻፍ ውስጥ እንዳከፈረ ይነገራል። ያውም ገና ወደ ስልጣን ሳይወጣ በፊት ስታሊን ህዝቡን ለማሸበር ጉላህ በመባል የሚታወቁ በርካታ የማስተቃያ የመግደያና የጉልበት ስራ የሚሰሩ እስረኞች የእስር ካምፖች እንደነበሩት ያህል ጉደኛው ኮሎኔልም በየቀው ተቃዋሚዎቹን የሚያፈርበት ስም የለሽ ስውር እስር ቤቶች እንዳሉት ጻሃየሞ ቀው ፋቅ ነው። ስታሊን ሽብሩና እመቀው ተርቶለት ህዝቡን ፍርሃት ውስጥ ዘፍቆት ነበር። እንዲያውም ባንደክ መላው የሶቪየት ፍጹም ፍርሃት ውስጥ ገብቶ ስለነበር እስራት ማካሄዱ አላስፈላጊ ሆኖ ነበር። መንግስቱ ኃይለ ማርያም በህዝቡ ላይ ያወረደው ሽብር ኢትዮጵያ በራሷ ታላቋ እስር ቤትም ታብላም እንድትጠራ አድርጎ ነበር። የተረኛው ኮሎኔል ስልጣን ላይ ከወጣ ጊዜ አንስቶ የህዝቡ ፍርሃት መጠን በየደቂቃው እየናራለ በአንድ አካባቢ የታየው የሆነ የዘር ማጥፋት ዘመቻ እንደ ተደደሳት በየቀው የግፍ መጠኑ እየጨመረና እየተካሄደ ስላለ መላው የኢትዮጵያ ህዝብ በስጋትና በፍርሃት ኑሮ ውስጥ እንዳለ መካድ የለበትም። ይህ የማሸበር ዘዴ ምርጥ የአምባገነኖች ባህሪ በመሆኑ አምባገነኖች በተነሱበት ሀገሮች ሁሉ ቅርጽና ይዘቱን እየቀያየረ ተግባራዊ ያደርጉታል። ከላይ የተዘረዘሩትን አምስቱን የአምባገነኖች የመጨቆኛና ህዝቡን የማዘናጊያ ዘዴዎችን ካየን በኋላ ኮሎኔል አብይ አምባገነን አይደለም ማለት ሂትለር መንግስቱና ሙሶሎኒ ሩሩና ህዝባቸውን የሚወዱ መሪዎች ነበሩ ከማለት አይተናነስም። ዛሬ በአጣዬ በጋምቤላ በወለጋና በበርካታ የኢትዮጵያ አካባቢዎች የሚካሄደው አማራውን የማጥፋት ዘመቻ በአብይ ጊዜ ሳይሆን በአጼ ምኒልክ ዘመን ነበር በማለት የነብዩ አብይን ብልሹና አምባገነን መንግስት ቅዋ ቅዱስ መቀባት ይነሳል። በዚህ ጽሑፍ ግምገማና ላለፉት 3 አመት የኮሎኔሉ መንግስት እየፈጸመው ያለውን በግፍ ተግባር ስናይ ግልገሉ አብይ አምባገነን ካልሆነ ምን ሊባል ይሆን? እሱም እየገፋፋችሁ አምባገነን ልታደርጉኝ ነው ሲል አይቀሬ አምባገነንነቱን አስተላልፎ ነግሮናል። እንደ አፉ ያያድርግለት እንዳንል እሱ ግን አምባገነን የሆነው ወደ ስልጣን የወጣ የመጀመሪያው ቀን ጀምሮ ነበር። ላለፉት 3000 ዘመናት ኢትዮጵያችን በአምባገነን መሪዎች፣ በውጭ ወራሪዎች፣ በፊውዳል አማጽያኖች፣ በዘረኞች ወዘተ ብትጠቃም ሁሌም በጀግና ልጆቿ ድል በድል በመሆን ካለንበት ዘመን ደርሳለች። ዛሬም እንደ ትናንቱ ኢትዮጵያችን በቁርጥ ቀን ልጆቿ ተከብራና ታፍራ ትደምቃለች ሲሉ ደብዳቤያቸውን ያደረሱን አቶ አሸናፊ ሙሉጌታ ከካሳንቺስ ናቸው።
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አልብ እስከምንገናኝ ደህና ቆዩን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ ከመስረታው ጀምሮ ለዲሞክራሲ ሲታገል እንሆ ከዚህ ደርሰናል። ዲሞክራሲ አለገደብ ነበር መፈክሩም። በጥቅምት ወር 1984 ዓ.ም በመልእክተ ኢሀፓ ዘንድሮም ዴሞክራሲ ሲሉ ዴሞክራሲ ስንል በሚል ርዕስ የሚከተለውን አስፍሮ ነበር።
ዴሞክራሲ ስንል ዴሞክራሲ ሲሉ ይዘቱ ትርጉሙ ዛሬም እንደ ትናንት ለየቀል የሆነ ገዢዎች ነን ብለው የተሰየሙት ዴሞክራሲ ይህ ነው። ሰፍኗልም ብለው በቁጥጥራቸው ስር ባለው የዘና ማሰራጫ የሚያስተጋቡት ህዝቡ ከሚፈልገው ነው ይሁን ከሚለው ጋር አልገጥም እያለ እንዲያውም በጋድ እየተቃረነ እነሆ ፍጥጫውና ገፍጫው ግጭትና ሁከት ያገራችን አይነታ አጣዎች ሆነው እየቀጠሉ ናቸው። አሮጌው ወድቆ ባዲሱ ሲተካ አፍላ የስልጣን ባለቤቶች የስልጣን ማጠየቂያቸው ነፍጣቸው ክላሽናቸው እንጂ የህዝብ ፍቅር ድጋፍና ምርጫ ባልወለበት ሁሉ ይዞታቸውና መልካቸው ድርጊታቸውና ሁኔታቸው ከወደቀው አልለይ ብሎ ሲገኝ ህዝብ ሲያጉረመርም ሲቃወም ድላችንን ተነጠቅን ብሎ ሲከስ አዲሶቹ የስልጣን ባለቤቶች አብዛኛውን ጊዜ በወደቀው መንግስት ላይ ወንጀላን በመከመር ክስ በመደርደር የድክመቶቻቸውን ውጤቶች በዚያው በቀድሞው ላይ በማላከክ ጊዜ ስጡን ብለው ይማጸናሉ። ተቃዋሚያቸውን የድሮ መላሽ ብለው በማጥላላት አልፎም በመግደልና በማፈን እየቀጠለ ያለውን ጨለማ ብርሃን ነው በማለት ለማዘናጋትና በስልጣን ለመቀጠል ይጥራሉ። ወደኋላ እንድናይ ባለፈው ላይ ብቻ እንድናተኩር የሚወተውቱን አይናችን እነሱ በተቀመጡበት የስልጣን ወንበር ላይ በተጨባጭ ተግባራቸው በእቅዳቸውና በፕሮግራማቸው ላይ እንዳርፍ አርፎም ያየውን ጣልቶ ለተቃውሞ እንዳይጋብዘን ለማድረግና በስልጣን የመደላደያ ጊዜ እንዲያገኙ ነው። ታሪክን የረሳ ስህተትን ይደግማል ቢሆንም ዴሞክራሲ ስንል ዴሞክራሲ ሲሉ የሚታየው ልዩነት አዲሶችን የስልጣን ባለቤቶች የሚመለከት ይሆናል። የኢትዮጵያ ህዝብ የዴሞክራሲና ሰብአዊ መብቶች ባለቤት ለመሆን ታገለ እንጂ የተሸራረፈና ቀፎ የሆነ መብትን ተሸልሞ አንግቦ ከትናንቱ ጨለማ የዛሬው ጨለማ ትንሽ ይሻላል እያለ እየተከላመተና እየወደቀ የነዳያን ኑሮ ተጎናብሶ መቀጠልን አይፈልግም። የዛሬዎቹም ገዢዎች የህዝብን መፈክር ቀምተው ክቡር አርማውንም ምንም ሊያዩ ሊዳስሰው በማይችልበት ሰማያዊ ሰማያት ሰቅለው አግጦና ፈጦ የተፈነውን ይህ ዲሞክራሲያዊ ፍራታቸውን የቃል ቀባ ቅዱስ እየቀቡ ያወናብዱ እንደሚችሉ መገመት አያዳግትም። እቅጩን ለማወቅ የባዕድ ሳይሆን የራሳችን ታሪክ በበቂ የሚያስተምረን ስለሆነም ከሚጻፈውና ከሚነገረው በስተጀርባ መጋረጃውን ገልጠን ተግባራቸውንና ሐቀኛ አቋማቸውን መረዳት መመርመር ማወቅ ይጠበቅብናል። አዲሶቹ ገዢዎች አሁንም ልባቸው ለአመታት ሲያመልኩት የነበረው የስታሊን አልባንያ ጣዖት የተመረዘ በመሆኑ ዴሞክራሲ ሲሉ በአዋጅና በመመሪያ እንዲሁም አለው አለው በሚለው ጠመንጃቸው የታጠረን የተጨላመተን የተጎራረደን የተገደበን መብት በእነሱ መልካም ፈቃድና ውሳኔ የሚተመንን መብት መሆኑን እናያለን። የሰላማዊ ሰልፍን መብት ባጓጉል አዋጅ የፈቀዱ መስለው ገድበው የመናገርን መብት የኛን አቋምና እኛን የማይጻረር በሚል የመመሪያ ሀረግ አጥረው ነጻ ማህበር የማቋቋምን መብት ህዝብ የመረጣቸውን ራሳቸው በመሻርና በሰራተኛው ማህበር ምርጫ ላይ ሳይቀር በተቆጣጣሪነት በመገኘት ገድበው የመደራጀትን መብት እነሱንና ፖሊሲዎቻቸውን ደግፈናል ለሚሉት ብቻ ፈቅደው የህዝብና ሀገር አንድነት ያስፈልጋል ለሚሉትና እነሱን ለሚቃወሟቸው ኃይሎች ከልክለው ያንድ ድርጅት ወታደራዊ ኃይል የአገሪቷ የጦር ኃይል የሆነበትን ያንድ ድርጅት አባላት በአገር ደረጃ ተጠሪና ተቆጣጣሪ ሆነው ከመንደር እስከ መስሪያ ቤት የተሰየሙትን የአገሪቷን መሰረታዊ ደህንነትና ህልውና የሚመለከቱ ውሳኔዎችን ህዝብ ሳይመክርባቸው በገዢው ኃይል ብቻ የሚወሰንበትን ስርዓት አስፍነው ዴሞክራሲ በኢትዮጵያ ለመጀመሪያ ጊዜ ተመስርቷል ይሉናል። ከዚህ የበለጠ ፌዝ የታለና? ዴሞክራሲ ሲሉ ዴሞክራሲ ስንል መሰረታዊ ልዩነቶች ዛሬም እንደ ትናንቱ መኖራቸው የሚያስገርም አይሆንም። እኛ ዴሞክራሲ ስንል የህዝብ ወሳኝነትን ቅድሚያ በመስጠት ህዝብ ለመንግስት ተገዥ የሚሆንበትን ሳይሆን መንግስት ለህዝብ ውሳኔ ፍላጎትና ምርጫ ተገዥ የሚሆንበትን ስርዓት ነው። ስለሆነም መሰረታዊ መብቶች በገዢዎች በመንግስት የሚገደቡ ሳይሆኑ ክብርነታቸው ታምኖበት በስራ ላይ መዋል ተግባራዊ እና ተጨባጭ መሆን አለባቸው እንላለን። ዛሬም እንደ ተናንቱ ዴሞክራሲ አለበገደብ መፈክራችን ነው እንታገልለታለን። ህዝባችን አልነቀም መብቱን ካገኘም ተቃውሞ ከስልጣን ያወርደናል በሚል ስጋት ሆነ ምክንያት መብቶችን መሸራረፍ መገደብ ሆነ ጭራሽ ማገድ ዴሞክራሲያዊነት ሳይሆን አምባገነናዊነት ነው እንላለን። ከእንግዲህ በዚህ ጥያቄ ላይ የኢትዮጵያን ህዝብ ማሞኘት ከቶም አይቻልም። እኛ ዴሞክራሲ ስንል መሰረታዊ መብቶች ዓለምንም ገደብ የሚረጋገጡበትን ፍራት በመሆኑ ማንኛውም ኢትዮጵያዊ ያፍላፊ ከሚል ፍራት ተላቆ ያመነበትን ለመናገር ክቡር ፕሬዚደንቱ ችሎታ የላቸውምና ይውረዱ ከሚል ጀምሮ ስልጣን ላይ ያሉት ተልእኳቸው አገርን መበታተን ነው እስከሚለው ድረስና ሌላም ነገር ሳይፈራ ለማለት መብቱ የተጠበቀ መሆን አለበት። ለሐሰት ክስ ወንጀላ ወይም የስም ማጥፋት ዘመቻ ተጋለጥ ተጠቃው ባዩ ፕሬዝዳንት ሆነ ማንኛውም ዜጋ በሕግ ተጠቅሞ የመክሰስ ካፋ የመጠየቅ መብቱ የተጠበቀ ሲሆን በዴሞክራሲያዊ ስርዓት የፖለቲካ መሪነን ብለው የተፈየሙትን ሆነ ድርጅታቸውን መተቸት አይቻልም ብሎ መገደብ ግን ኢዲሞክራሲያዊ ይሆናል ነው። እንዲህ ተባልን ብሎ ማጉረጥና ማስጠጥ ግን በዴሞክራሲ ላይ የተነጣጠረ ነፍጥ አንጋቢነት ነው። የንግግር ነጻነት ያልነው የጽሑፍንም ነጻነት ይመለከታል። በእርግጥም ዴሞክራሲ በሰፈነበት መድበለ ፓርቲ እውን በሆነበት ሁኔታ በጉልበት ስልጣንን በብቸኛ ቁጥጥር ያስፍ የሚል ኃይል ይቀርና በህዝብ የተመረጠው እንኳን የመንግስትን ሬዲዮ የመንግስት ጋዜጦች የማህበራትን ምርጫ ተቆጣጣሪ ነኝ ወዘተ እያለ የሀገሪቷን ፖለቲካ በፈለገው መንገድ ሊያካሂድ አይችልም። የሀገሪቷ ጦርም ለአንድ ኃይል የሚታዘዝ ሳይሆን አገሪቷን የሚያገለግልና የሚጠብቅ ብሔራዊ ጦር መሆን አለበት። ዴሞክራሲ ስንል አንድ ኃይል ወይ ፓርቲ በስልጣን ቂጥጥ ብሎ እንዳሻው የሚፈነጭበትን ፍራት ባለመሆኑና ህዝብ የመረጠውን ህዝብ የሚሽርበት ፍራት በመሆኑ መንግስትና ኃይል ህዝብ ምርጫና ውክልና ውጭ ሊኖር ከቶም አይችልም። የህዝቡ ማህበራትና ህዝባዊ ድርጅቶችም ከመንግስት ቁጥጥር ፍጹም ነጻ በሆነ መንገድ ተቋቁመውና በዚሁ ነጻ ይዘት ለመንቀሳቀስ እድል እስካላገኙ ድረስ መብት ተከብሯል ማለት አይቻልም። የመብት ህልውናና ህይወት የሚለካውም ምን ያህል ተቃዋሚ ኃይሎች ተጻራሪ ሐሳቦች ነጻነት አግኝተው ሊንቀፋቀሱና ሊሰሙ እንደቻሉ በመመዘን እንጂ የገዢው ኃይል ደጋፊዎች መባረቅ መቻላቸውን በማየት ባለመሆኑ የተለየ ሐሳብና አቋም ያላቸውን ድርጅቶች ህጋዊ ህልውና መከልከል፣ ተቃውሞ ሊያሰሙ የፈለጉትን ማፈን፣ እንዳይሰባሰቡ እንዳይደራጁ ማገድ፣ የተለመደውን ምስጢራዊ እና የጋድ የእመቃና አፈና እርምጃዎችን በተቃዋሚዎች ላይ መውሰድ ገዢዎች ነን ባዮች ዴሞክራሲያዊ ቢሉትም እኛ ግን ጭራሽ ጸረ ዴሞክራሲያዊነት ነው የምንለው። ተቃውሞ በህጋዊ መንገድ በይፋና ዓለምንም ገደብ መንጸባረቅ መቻሉ የዴሞክራሲ መለያ እንደመሆኑ መጠን ተቃዋሚን የዜግነት መብት መንሳት፣ የመጓጓዣ መብት መንፈግና ብሎም ለግዴታ ስደት መዳረግ ዴሞክራሲያዊነት ሳይሆን አምባገነናዊነት ነው። ዴሞክራሲ በፖለቲካ መልኩ አስተዳደር፣ ምርጫ፣ መብቶች ወዘተ አጠቃሎ የሚከሰስ ሲሆን በኢኮኖሚው መስክም እንዲሁ የአምራችነትንና የባለቤትነትን መብትን የሚያጠቃልል ነው። የግል ሀብት ባለቤትነትን የሚያጠቃልል ነው። የግል ሀብት ባለቤትነት ይህ በህጋዊ መንገድ እስከተገኘ ድረስ መብት ሳይሆን መንግስት ነን ባዮቹ እንዳሻቸው የሚሰርዙት ሆነ ገድበው የሚፈቅዱት ከሆነ ጉዳዩ በመሰረቱ አጣያቂ መሆኑ አይካድም። በኢኮኖሚው መስክ የግል ባለ ንብረትነት መከበር ጉዳዩ ቅዠት የሚሆንባቸው ለሰርቶ አደሩ ህዝብ ጥቅም በርግጥም የሚጨነቁትን ሳይሆን በጭቁኖች ስም ያዞም ባያነቡ ኢኮኖሚውን በመንግስት ስም ለመቆጣጠር የሚሹ አንድም ስግብግቦች፣ ሌላም የስታሊንና ኤንቨር ሆዣ ደቀ መዝሙሮች ናቸው። ዴሞክራሲ ስንል የብዙሃኑ ህዝብ ጥቅም የሚጠበቅበት ስርዓት ማለታችን መሆኑም ግልጽ ነው። ይህን የህዝብ ጥቅም ምንነትና ይዘትም ወሳኝ ህዝቡ እንጂ ማንም ሌላ ኃይል ሆነ መንግስት ሊሆን አይችልም። የኢትዮጵያ አርሶ አደር የሚያርሰውን መሬት በባለቤትነት ለመያዝ፣ ለመሸጥ፣ ለመለወጥ ወዘተ እስከፈለገ ድረስ ይህ ይከበራል እንጂ ስልጣን የያዘው ኃይል መሬት መታገር አለበት የሚል አቋም ስላለው ብቻ የህዝብ ፍላጎት ጎዳ ጠቀመ፣ ህዝቡ በውሳኔ በምርጫ የፈለገው መሆን አለበትና ወደ ጎን ሊተው አይችልም። በሀገራችን ታሪክ እንደምናየው ስልጣን የሚጨብጡት ኃይሎች የትናንቱም ሆነ የዛሬዎቹ ህዝብን ተክተው ለህዝብ እኛ እናውቀልሃለን ብለው በህዝብ ስም መግዛት የመረጡ በመሆናቸው ዴሞክራሲ ከመግለጫና ከልፈፋ ባሻገር ደብዛዋ ጠፍቶ ይገኛል። ለአዲስ ባለስልጣንም የሚያደገድጉ ለግል ስልጣን ጥማት ህዝብና ሀገርን አሳልፈው የሚፈቱ አድርባዮችም ባለመጥፋታቸው በሾለ ምህራዊ ምላስ ለኃይለኛው አድረው የሚያወናብዱ በመኖራቸው አምባገነናዊነት የዴሞክራሲን ካባ ለብሶ ውዥንብር ማስፋፋቱም የሚጠበቅ ነው። አርጋጅ አሸርጋጆች ሲርመሰመሱ፣ አምባገነኖች ደግሞ ህዝቡንም እነሱን በሚመለከቱበት የንቀት አይን ማየት ይለምዳሉ። የታሪክ ምጸት ነው። ይህ ሁኔታ እንዳይቀጥል ማድረግ ኃላፊነቱ የህዝብ መሆኑን መታወቅ ያለበት ነው። የይስሙላ ዴሞክራሲን በተገቢው ትግል በማጋለጥ ለአቀኛ ዴሞክራሲና ለህዝብ ልዕልና መቆም ያሻል። መብትን የሚለግስ መንግስት የለም። መብት የህዝባዊ ትግል ውጤት ነውና፣ ስለሆነም ህዝቡ መብቱን ለማስከበር አንድነቱን እያጠናከረ መንግስት ነን ባዮቹ የነጠቁትን ድምፁን፣ ልዕልናውን፣ መብቱን ማስመለስ ይኖርበታል። ዛሬም እንደ ትናንት ገዢዎች ዴሞክራሲ ሲሉን ተጨፈኑ እናሞኛችሁ፣ ተጎንበሱ እንጋልባችሁ፣ በስማችሁ ነግሰን እንዳሻን እንፈንጭባችሁ ማለታቸው መሆኑ በገቢር እየተረጋገጠ ነው። እኛ ዴሞክራሲ ስንል በዋናነት የህዝብ ልዕልና ይረጋገጥ ማለታችን ስለሆነ መብት የተሸራረፈበት እንደገና እመቃ የሰፈነበት የስልጣን ህጋዊነት ማጠየቂያ ጠመንጃና ኃይል የሆነበት ስርዓት ምንኛ በቃላት ቢኳኳል ዴሞክራሲያዊ ነው ብለን አንቀበልም። አለመቀበል መብታችን እንደመሆኑ መጠን የይስሙላ ዴሞክራሲን ማጋለጥ እንዲሁ ማንም የማይገድበው መብታችን ነው። እንቀጥልበታለን። Thank you.